ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆልማችቻችን። ዛሬ ማክሰኞ ህዳር 4 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በሽሞቹ ላይ የተቀበሩ ፈንጂዎች በሚል ርዕስ የቀረበ ነው። በመከታተልም ሌሎች ከዝግጅት ክፍላችን የቀረቡ ጽሑፎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በአዲስ አበባ ከተማ በገፍ የተያዙ ወጣቶች ያለምንም ማስረጃና ክስ በእስር ቤት እየተሰቃየንን በማለት ድምጻቸውን በማሰማት ላይ ናቸው። ከተያዙ ሁለት ወራት የተጠጋቸው እነዚህ ወጣቶች እስካሁን በፍርድ ቤት ተደጋጋሚ ቀጠሮ እየተሰጠ ከመቆየታቸው ውጭ ምንም አይነት ምርመራ እንዳልተካሄደባቸውና ማስረጃ ያልቀረበባቸው መሆኑን ገልጸው መፍታቸው እየተደፈረ መሆኑን በመግለጽ አቤት ብለዋል። ሰኞ ህዳር 3 ቀን በሰብአዊ መብት ጥሰት ተጠርጥረው የተያዙ 33 ግለሰቦችና ሌሎች ወንጀለኞችን ደብቃቸዋል እንዲሁም መረጃ አጥፍታቸዋል ተብለው የተያዙ 3 ተጠርጣሪዎች ለደታ በሚገኘው የፌደራል ፍርድ ቤት ቀርበው ጉዳያቸው እስከ ምሽቱ 3 ሰዓት ድረስ ሲታይ ቆይቷል። ፍርድ ቤቱ ለ33 ሰዎች የ14 ቀን የምርመራ ጊዜ ሲፈቅድ ለ3ቱ ደግሞ የ3 ቀን ጊዜ ፈቅዷል ተብሏል። የቀድሞ የሜቴክ ዋና ኃላፊ ክንፈዳኛው የተያዘ መሆኑን ለተለያዩ የዜና ምንጮች ዘግበዋል። ክንፈዳኛው የሜቴክ ዋና ኃላፊ ሆኖ በብዙ ሚሊዮን የሚገመት የኢትዮጵያን አንጡራ ሀብት በመዝረፍ ለጓደኞቹ ለወያኔ ባለስልጣኖች ሲያከፋፍል የቆየ ሲሆን በምርመራ በተገኘው መረጃ መሰረት ያለ ጨረታ ከተገዙት አውሮፕላኖች ውስጥ አንደኛው የት እንደሚገኝ እንደማይታወቅ ከ2004 እስከ 2010 ያለምንም የውጭ ሀገር ጨረታ 37 ሚሊዮን ብር የሚያወጣ ግዢ መፈጸሙ ከቻይናና ከሲንጋፖር ካለ ጨረታ ከተገዙት የኮንስትራክሽን ማሽነሪዎች መካከል አንደኛው በሱዳን በኩል እንዲገባ ተደርጎ ያለበት የማይታወቅ መሆኑን በአገር ውስጥ ከሚገኝ አንድ ድርጅት ጋር ያለ አግባብ ከ2 ቢሊዮን ብር በላይ የሚያወጣ የመርከብ ግዢ ያለምንም ጥናት እንደተፈጸመ እንዲሸጡ ከተባሉት መርከቦች መካከል አንደኛው ከኢራን ወደ ሞቃዲሾ እንዲሰማራ በማድረግ $500,000 በላይ አግኝተው እንደተቀራመቱት አቃቤ ሕጉ በዘገባ የገለጸ መሆኑ ይታወቃል። በወለጋ በተፈጠረ ግጭት 26 ትምህርት ቤቶች መዘጋታቸውን የኦሮሚያ ትምህርት ቢሮ አስታውቋል። ከነዚህ ውስጥ 15 የሚሆኑት በምዕራብ ወለጋ የሚገኙ ሲሆን ከመካከላቸው የተቃጠሉና የመማሪያ ክፍሎችና ወንበሮቻቸው የተሰባበሩ ይገኙባቸዋል። የተቀሩት 11 ትምህርት ቤቶች በምስራቅ ወለጋ ያሉ ሲሆን በስጋት ምክንያት ተማሪዎች ባለመሄዳቸው ምክንያት የተዘጉ መሆናቸው ተጠቅሷል። በግጭቱ ምክንያት ለተፈናቀሉ 5000 ተማሪዎች ለጊዜው በሰፈሩበት ቦታ እንዲማሩ ሁኔታዎች ተመቻችቶላቸዋል ተብሏል። ተማሪዎችን ወደ ትምህርት ገበታቸው ለመመለስ 4.8 ቢሊዮን ብር ድጋፍ እንደሚያስፈልግ በጥናት የተረጋገጠ ሲሆን እስካሁን ድረስ 800 ሺህ ብር ወጪ እንደሆነ ተገልጿል። ከራያና አላማጣ ተፈናቅለው ወደ ቆቦ መጥተው በመጠለያ የሚገኙ ዜጎች በአገዛዙ በኩል እርዳታ እንዳልተደረገላቸው ለዜና ምንጮች ገልጸዋል። ከ27 ዓመት በፊት የወያኔው ቡድን አላማጣን ጨምሮ የራያን አካባቢ በማን አለብኝነት ወደ ትግራይ ክልል ያጠቃለለ መሆኑ የሚታወቅ ሲሆን በቅርቡ የማንነት ጥያቄን በማንሳት በአደባባይ ተቃውሟቸውን የገለጹ ዜጎች መገደላቸውና በሺ የሚቆጠሩትም የታሰሩ መሆናቸው ይታወቃል። በአሁኑ ወቅት በቆቦ ከተማ በመጠለያ ውስጥ የሚገኙት በመቶዎች የሚቆጠሩ የአላማጣና አካባቢው ነዋሪዎች የወያኔን ግድያና አፈና ለማምለጥ ከአካባቢያቸው የተሰደዱ ናቸው። በጣሊያን ጠቅላይ ሚኒስትር ሊቀመንበርነት በፓሌርሞ ጣሊያን በተደረገ ስብሰባ ላይ የሊቢያ ተጻራሪ ኃይሎች ተገናኝተው ተወያይተዋል። ውይይት ያካሄዱት በተባበሩት መንግስታት ድርጅት ከሚደገፈውና በምዕራብ ሊቢያ የምትገኘውን ትሪፖሊን ማዕከል አድርጎ የሚንቀሳቀሰው የአንድነት መንግስት ጠቅላይ ሚኒስትር ፋይዝ ሲራጅ እና በምስራቅ ሊቢያ ቤንጋዚን ማዕከል ያደረገው ቡድን መሪ ጄኔራል ሀፍታር ሲሆኑ በስብሰባው ላይ የፈረንሳይና የሩሲያ የውጭ ጉዳይ ሚኒስትሮች እንዲሁም የግብፁ መሪ ተገኝተዋል ተብሏል። ውይይቱ ግልጽ የሆነ ዓላማ ስለሌለው ውጤት ይኖረዋል ተብሎ አይጠበቅም ተብሏል። በመጨረሻም እሁድ ሌሊት በኡጋንዳ ደቡባዊ ክፍል በሚገኘው ራኪ በተባለ አካባቢ የወንዶች አዳሪ ትምህርት ቤት መኝታ ክፍሎች በእሳት በመያያዛቸው 11 ተማሪዎች ሕይወታቸውን ሲያጡ 20 በቃጠሎ ጉዳት የደረሰባቸው መሆኑ ታውቋል። እሳቱን አያይዘውታል ተብለው የሚጠረጠሩ ተማሪዎች መያዛቸው የተገለጸ ሲሆን በቅርቡ ከትምህርት ቤቱ በስነ ስርዓት ጉድለት የተባረሩ ናቸው ተብሏል። ወንጀለኞቹ መኝታ ቤቶችን በእሳት ከማያያዛቸው በፊት በሮችን የቆለፉ መሆኑም ተነግሯል። ዜናው በዚሁ ያበቃል።
ወገኔ፣ እስማኛ ገሬ፣ አንድነት ይበጀናል ዛሬ።
የማክሰኞ ህዳር 4 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ። በሽሞቹ ላይ የተቀበሩ ፈንጂዎች የውሃችን ቀልብ የሚስቡ እርምጃዎችን በመውሰድ ወይም በማወጅ ብዙዎችን ለማደናገር እየተሞከረና እየተንቀሳቀሰ ያለው ሹም ሴቶችን ሾንኩ ከማለት እስከ የሰሞኑ ወደ 40 የሜቴክ ትግሪዎችን ያዘለፈፋ ከጫጫታው በስተጀርባ ሲፈተሽ ዋጋቢስ ፍሬ አልባ ድርጊቶች መሆናቸው ይጋለጣል። ስለዚህም በሰዎቹ መያዝ እንደገና ተጃጅለው ወያኔ ያበቃለት በሚል ጮቤ የሚረጡ ከፈንጠዝያቸው እንዲቆጠቡን መክራቸዋለን። ሹሞቹ በአዋሳ ጉባኤያቸው በግልጽ እንዳሳዩት የወያኔ መስመር ከሞላ ጎደል ጸድቆ ወያኔ እፎይ በሚልበት ሁኔታ ተገኝቶለታል። ሹሞቹ ይህ ነው ሊባል የሚችል የፖለቲካና የኢኮኖሚ ፕሮግራም የሌላቸው በመሆኑ የራሳቸውን ስልጣን ከማመሻቸት ባሻገር የወያኔን መርሃ ግብር ቀጥለውበታል። ሊቀየሩትም ቅንጣት ፍላጎት እንደሌላቸው ተናግረዋል። ከሹሞቹ ዙሪያ የቆሙት ቡድኖችና ድርጅቶችም ችግራቸው ተመሳሳይ ነው። ለኢትዮጵያ የሚሆን መርሃ ግብርም ራእይም የላቸውም። የኦሮሞ ቡድኖች ለምሳሌ በኢትዮጵያ ይሄኛው የኢኮኖሚ እቅድ ይሰራል ብለን እናምናለን ብለው ሊያሳምኑን ሲጥሩ ያየ ያነበበ የሰማ ያወቀ ዜጋ አለ? ሹሙም በደፈናው ለስልጣን ያበቁትን ሰዎች ምርጫ ተቀብሎ ካፒታሊስት ኢኮኖሚ ይኖረናል ከማለት ውጭ ነፃ ገበያ የዚህ ምርጫ መዘዝ ጠቀሜታን በተመለከተ ሊተነፍስ አልቻለም። በኢኮኖሚው መስክ ሰፍኖ ያለው ቀውስ ሹሞቹን ወደ ውድቀታቸው የሚያመራቸው መሆኑም ጥርጥር የለውም። የሀገራችን ጤፍ ወደ አስመራ እየተጓጓዘ ጤፍ በኢትዮጵያ ተወዶ በኤርትራ ሲረክስ ይህ የኢኮኖሚ ችግራችንን በዳበረ ንግድ ማስወገድ ተብሎ እንደማይወሰድ መቼም ማሰብ ለሚችል ሁሉ ግልጽ ነው። ኢትዮጵያን ለምዕራብና የቻይና በዝባሾች ከፍቶ መስጠት ሆነ ለነሳውዲና ኤሚሬትስ መጠቀሚያ ማድረግ ኪሳራ ኢኮኖሚን ከአዘቅቱ አያድንም። በውጭ ሀገር ነዋሪውን የፈረደበት ህዝብ ደግሞ በቀን ቢያንስ 1 ዶላር ስጠን በሚል ያለውን ችግር መቅረፍ አይቻልም። ዝርፊያው ሊጣደፍ በሚልም የአመቱን ባንዴ ስጡን ተጀምሯል። አያጅቦ ወያኔና ጭፍሮቹ በስልጣን እስካሉ ቦንዱን ቡዳ በላው ስንል በነበረው መሰረት የገባሪዎቹ ገንዘብ ከነአዜብና መስተሮቹ አኪስ መግባቱ አይቀሬ ይሆናል። በኑሮ ውድነት ዙሪያ ደሞዝ ይጨመር ዋጋ ይቀነስ ወዘተ በሚል ሰፊ የተቃውሞ እርምጃዎች እንደሚያስፈልጉ ግልጽ ነው። ሁሉም የሚጋራው ቅሬታና ቁጣ ነው። ጤፍን ለሻቢያ መሸጡን አቆማችሁ ዋጋውን በኢትዮጵያ ቀንሱ ሊባሉ ይገባቸዋል። ተወደደም ተጠላም ሰው ቃላትን በልቶ ሊያድር ሊኖር አይችልም። ከሻቢያ ጋር ሰላም የተባለውና የታየው ማፈሪያት እይን ጠቀሜታው ለሻቢያ እንጂ ለኢትዮጵያ አይደለም። የሻቢያው መሪ ጎንደር መጥቶ የተደረገለት አቀባበል አሰቃቂና የሚያሳዝን ቢሆንም ለምንስ ጎንደር እንዲመጣ ተደረገ የሚለው ጥያቄ እስካሁን ምላሽን አላገኘም። ኢሳይያስ የአረቦች አብሪ መሆኑ ደግሞ ሲታይ ቆይቷል። ለኢትዮጵያ የታቀደላት ሁሉ በጎ ለመሆኑ ደግሞ ክርክር የሚያሻው አይደለም። ማፈናቀልና መተካት ሙስናን ማስቀጠል ለወያኔ መከታ መሆን የሀገርን ንብረት ማባከን እርባና ቢስ ቡድኖችን ደግፈን በሚል የሚያባክኑት ሚሊዮን ምሳሌ ነው። የኢኮኖሚ ክስረት የወያኔ ማገገም ዘረኝነት መስፋፋቱና ጥበት መጠናከሩ የሀገራት ፍዮች የሚንጫባታ ሊሆን መዳነቁና ለጥፋት ስምሪት መድረክ ማግኘታቸው የሀገራችን ቋሚ ጠላቶች ሁሉ ሲለቀቁ ወዘተ የምናየው ሁሉ ብሩቀን መጣ ሊመጣ ነው እንድንል የሚገፋፋን አይደለም። ቀሪጠ ተስፋን ማስተናገድ ልምዳችንና ፍላጎታችን ባይሆንም የህዝብ ስጋት ከፍ ብሏል። አገራችን ያላት ህልውና ለአደጋ ተጋልጧል። ችሎታ ቢሶች አሳዛኝ ቦታ ይዘው አገርን እያመሰቃቀሉም ነው። ህዝብን ተገን አድርገው ወሳኝ ጸረ ወያኔ እርምጃ መውሰድን አልፈለጉምና ለወያኔም ጥቃት መጋለጣቸው የሚቀር አይሆንም። ወንጀለኛ ወያኔዎች ካልተወገዱና የሚገባቸውን ቅጣት ካላገኙ ምንም የሚፈይድ ለውጥ መጣ ማለት የሚቻል አይደለም። ለውጥን ህዝባዊና መሰረታዊ ለማድረግ ያስፈልጋል የተባለው የሽግግር መንግስት እንዳይመሰረት ውሳኔ ተይዞ የሚደረገው ያው የስልጣን ፉክክር ጨቋኝን በሌላ ጨቋኝ መተካት ብቻ ነው። ህዝብ የራሱን ትግል ተቀምቶ ስርዓቱን ለማዳን የሚወስደው እርምጃ ሁሉ ጠቀሜታው ለህዝብ አይደለም። የህዝብ ትግል የተገቡ ወያኔዎችን ባልተገቡ ኢሃዴጎች ለመተካት አይደለም። አንዱ ወያኔ ሌላውን ሲያስር ሲያገዝ ለመታዘብም አይደለም። ትግላችን ሁሉም ወንጀለኞችና የወያኔ ኢሃዴግ ስርዓት እንዲወገድ እንጂ በውስጣዊ የስልጣን ሽኩቻቸው አንዱ አንዱን እየበላ እያጋፈጡ አገዛዙን እንዲቀጥልብን አይደለም። ደብረጽዮን ሆነ ሹሙ ተፎካካሪያቸውን ቢያስወግዱ ለኢትዮጵያ ህዝብ ለውጥ መጣ ወይ ሰበላው ዘረኛው ስርዓት አበቃለት ማለት አይደለም። ለአርባ ምንጭ አስተማሪዎች በመዋጮው ስም የተበላውን 30 ሚሊዮን ብር ይመለስላቸዋል የሚባለው የሚያምን ከተገኘ መቼስ ማልጎደኒ የምንለው ይሆናል። ጌታቸው አሰፋን ወያኔ ለሹሞቹ የፖለቲካ ንግድ ሰለባ ሊያደርገው በሬስ ወልዶ የለ። የኢትዮጵያ አንድነት ለከፍተኛ አደጋ በወያኔ ተጋልጦ ይህንንም ስንቃወም የቆየን ቢሆንም ለተበደለና ለተጎዳ ህዝብ መፍትሄው ወያኔ በሚፈልገው ክልል መሸንሸን አለመሆኑ ግልጽ ነው። ከኢኮኖሚ አንጻርም መጥበቡና መካለሉ ገንቢ ውጤት እንደማይኖረው የሚታወቅ ነው። ክልል በሚል ገፍተው የራሳችን የሚሉትን ህዝብ ሊበዘብዙ የቋመጡ በየቦታው ምርጦች አንድነትን መሸርሸራቸውን ሳያውቁት ቀርተው አይደለም። ፈታዊና የህዝብ መንግስትን መስርቶ ችግሮችን በሚገባ ለማስወገድ መጣር ሲገባ ወያኔ በቀደደው ቦይ መፍሰሱና መከፋፈሉ ለኢትዮጵያ ጠንቅ ነው። ሹሞቹ በየዛፉ ባንድ ጊዜ ሊወጡ በመከጀላቸው በአሁኑ ጊዜ ከይትም ሳይደርሱ በቀውስ ውስጥም አለን የሚሉት ስልጣን እየደከመ መሆኑን አንደኛው ሹም በሰሞኑ አምኗል። የሰበሰቧቸው ጠባቦች ራሳቸው ፈንጂ ሆነውባቸው ይገኛል። ድሮ ነበር እንጂ መጥኖ መደቆስ መባሉ አልቀረም። እስረኞች ላይ ግብረስየል መፈጸሙ በአዲስ አበባ 7 ሳይሆን ከዚያም በላይ የሚስጥር እስር ቤቶች መኖራቸው ወዘተ ወዘተ ያላወቅ ነው አይደለም። ወንጀለኞቹ ለካስ የሚስጥር እስር ቤቶች ነበሩ ብለው አብረውን ሊደነቁ ሲጥሩ ለዚህ ማጭበርበር ሰለባ እንደማንሆን ልንገልጽላቸው ይገባል። በደህንነትና ስለላ መዋቅር የሰራው ሹም ይህንን ሁሉ አያውቅም ብሎ ለማሳመን መነሳት ከንቱ ልፋት ነው። ስለ ሲጀሩም ከሆነ ዝርዝሩን አቅርበነው አላምን ያሉት እነሱ ናቸው። ጠፍተው የቀሩ ወገኖችን ስም ዝርዝር በከፊል አቅርበን ምላሽም አልሰጡ አልሰማንም አላየንም ማለቱንም መርጠዋል። ወጣም ወረደም ይህን አረመኔ አገዛዝ እያገለገልነው እኛ ሳንሆን ሹሞቹ ናቸው። ዛሬም የምስጢር እስር ቤቶች ውስጥ ሰሩ የተባሉትን ሲያስሩ እስረኞቹን ግን አለቀቁም። ለዚህ ሁሉ ህገወጥነት መሰረት የሆነውን ህግ ሁሉ መሻር፣ አዋጅ መሰረዝ፣ መሰረታዊ ህግ የተባለውን መሰረዝ ሲገባ አህያውን ፈርቶ ዳውላውን መቀጥቀጥ ቢያበቃ መልካም ነው እንላለን። ይህን ሁሉ በበጎን ያውቃልንም ወያኔ ሹሞቹ ላይ ሙሉ እርምጃ ማለትም በወያኔ ስርዓት መፍረስ ላይ የማያዳግም እርምጃ መውሰድ። እውን ጌታቸው አሰፋ ተያዘ? አባይ ሳየና ዴፍ ተያዙ? ገራፊዎችን ያዝን ካሉ ግረፉ ብለው ያዘዙትንስ? ዋናው መፍትሄ የሽግግር ሂደትን መጀመር ነው። ህዝብ ራሱ የትግሉና የውሳኔዎች ባለቤት እንዲሆን፣ ለውጡ ህዝባዊ መልክና ይዘት እንዲኖረው፣ ህዝባዊ መንግስት ወሳኝ ሆኖ በህዝባዊ ነጻ ምርጫ እንዲመሰረት፣ በኦህዴድና ወያኔ መሃል፣ በወያኔ ልዩ ልዩ ክንፎች መሃል የሚካሄደው ፉክክርና ሽኩቻ አይመለከተንም የምንለው አይደለም። ቅራኔያቸው መባባሱ ጥሩ ነው። የተጠቃ ወያኔም የሚወስደውን እርምጃ ለማየት መፈለጋችን አይቀርም። ሹሙና ጭፍሮቹ ከነሱ ለመሻላቸው ግን እስካሁን ማረጋገጫ የለም። ለኢሳይያስ ሲሰግድ ሲያረግድ የታየው ሹም በሀገራችን ደህንነትና ህልውና ላይ ዋስትናን የሚሰጥ አይደለም። አልፎ ግን ወያኔ ስልጣኑን ገንዘቡን በቀላሉ ይለቃል? የምንጠብቀው መጪው ክስተት ብዙ ነገሮችን ያቀፈ ይሆናል። ወያኔ አበቃለት ብሎ ላስረሽ ምችው ከመዘጋጀት ወያኔና ኢህአዴግን ለመጣል ትግልን አፋፍሞ መቀጠል ያዋጣል። የወያኔ ኢህአዴግ አገዛዝ መውደሙ ነው
ዋናው ጥያቄ ጸረ ወያኔ ኢህአዴግ ትግላችን ተፋፍሞ ይቀጥል ድል ለኢትዮጵያና ኢትዮጵያዊነት
የወደቀን አንሳ የሞተን አጥርሳ ሰማቱን የማይረሳ የወደቁትን የሚያነሳ ትውልድ የምታፈራ ሀገር ምንኛ የታደለች ነች ኢትዮጵያ ሀገራችንስ ይህ እድል አለኝ ብላ ትጽናናለች ወይስ እድሉ እንዲኖራት ትመኛለች ሰማታቱ ተረስተው አርቢኞቿ ተዋርደው ታስረው በአደባባይ ተሰቅለው ቤተዘመዶቻቸው ተበታትነው መቅረታቸው ነው ወይስ አይ ይህ ሁሉ አልተፈጸመም ብላ በእርግጠኝነት ልትኖር ትችላለች እንደ ድመት የራሷን ልጆች ትበላለች ወይስ ልጆቿን ከአጥፊዎች ታድናለች የሞተላት ጾም አድሮ የገደላት የገዳት ተንቀባሮ ያመናት ያፈቀራት አንገቱን ቀብሮ ሌባ ቀጣፊው ሀብቷን ዘርፎ የሚኮበልልባት ሀገር ነች ወይስ አይደለችም ለነኝና ለተመሳሳይ ጥያቄዎች ትክክለኛው መልስ ልትሰጥ የምትችል ራሷ ሀገራችን ነች የሰው ሞኝ አንድ እንጨት ያስራል እንደሚባለው ተረት ሀገሪቱ ግዑዝ ስለሆነች እርሷ ልትጠየቅ አይገባትም ሊባል ይችል ይሆናል በሌላ በኩል ደግሞ የልጆቿን ደህንነት ባለመጠበቋ ግን በኃላፊነት ከመጠየቅ አታመልጥም የሚሉ ዜጎቿ ቁጥር ቀላል አይደለም እንዲያውም ከዚህ አልፈው ተርፈው ሀገራችን በድለናለች ብለው በፍርድ ቤት ለመክሰስ የሚያስቡ እንዳሉ ተደጋግሞ ይሰማል። በዚህ ፋይል ተከፍቶባት ብትከሰስ ጠበቃ የሚቆምላት ማን ይሆናል? ጉዳዩ የህሊና ጥያቄ ጭምር በመሆኑ ሁሉም ዜጎቿ ሊያስቡበት ይገባል።
ሰላምቸ ወደቀውን የሚያነሳ ስማታቱንም የማይረሳ ትውልድ የነገን ጀግና ለማፍራት አይቸገርም። የትናንት ጀግኖችን ያከበረ መጪ ጀግኖችን ለማጥቀን ተስፋው ሰፊ ነው። ጀግና የተተካ መሄድ ለሀገር ነጻነት ዋስትና ይሆናል። ይህ ከሆነ ምድሪቱም የአናብስት ሀገር የሚል ስምን ታተርፋለች። በጥራት አትደፈርም። ለማንም የስልጣን ጥመኛም አትገዛም። ያ ከሆነ ደግሞ የህዝብ ዴሞክራሲያዊ ጥያቄ በዘለቄታ መልኩ ሊመለስ የሚችልበት እድል ሰፊ ይሆናል። የዴሞክራሲ ስርዓት ለመመስረት የሚቻለው ግን ሁሉም ዜጎች በአንድነት መንፈስ ሀገራዊ እሴትን አንግበው ቆርጠው ሲነሱ ብቻ ይሆናል። ይህ ቁርጠኝነት ካለ የታሰበውን ዓላማ ለመምታት የሚገጥመውን ተግዳሮት ሁሉ በቀላሉ ተቋቁሞ በህብረት ማስወገድ ይቻላል። የሀገርን ችግር በዘላቂ መልኩ ማስወገድ የሚቻለው ደግሞ ራዕይ ያላቸው ህዝብ ያፈራቸው ሀገር ወዳድ ሰዎች ወደ ፖለቲካው ምህዳር ሲመጡ ይሆናል። የሀገሪቱ ፖለቲካ ምህዳር ትርጉም የሚኖረው ሀገራዊ እሴትን ከዘውግ አመለካከት ጋር ሚዛናዊ በሆነ ዴሞክራሲያዊ ሂደት ማስተናገድ ሲቻል ነው። ሁለቱን አቻችሎና አስታርቆ መጓዝ አስፈላጊ ብቻ ሳይሆን አስተማማኝና ዘላቂ መፍትሄን ለማረጋገጥም ጭምር ነው። ሀገራዊና ዘውጋዊ ፖለቲካን በሚዛን አስገብቶ ማስተናገድና አቻችሎ የመሄዱ ሐሳቤ ለነገ የሚተላለፍ ጉዳይ አይደለም። ምክንያቱም ኢትዮጵያ ጉራማይሌ ዜጎች የሚኖሩባት ሀገር በመሆኗ ነው። ጉራማይሌነት ደግሞ የአብሮነት ህልውና መገለጫ በመሆኑ አብሮነትና ህልውና ተነጣጥለው ሊታዩና ሊስተናገዱ አይገባም የሚለው አባባል የብዙሃን ዜጎች እምነት በመሆኑ ነው። ብዙሃንነት ለአብሮነት ጥንካሬ እንጂ ድክመትን፣ ውህደትን እንጂ መለያየትን ያስከትላል ተብሎ በብዙዎች ዘንድ አይታመንም። ለዚህ አባባል እንደ ሕያው ማስረጃ የሚጠቀሰው የህንድ ስርዓተ መንግስት ፌዴራላዊ አወቃቀርና አስተዳደር እንደሆነ በብዙ የፖለቲካ ሊቃን ይታመናል። የተለያዩ ጎሳዎችን፣ እምነቶችን፣ ቋንቋዎችን፣ ባህሎችንና ታሪኮችን የተላበሱት የህንድ ዜጎች በአንድ ታላቅ መልካ ምድር ላይ በስምምነት መኖራቸው ነው። ብዙ ቁጥር ያለው ህዝብ የባለ ሰፊ ሀብትና ታላቅ ሀገርን አካቶ መገኘት ቢያንስ ሶስት ጥቅሞች ይኖረዋል። አንደኛ፣ ከውጪ ጥቃትና ጸጥታ ሁከት አኳያ እንዲሁም በቀላሉ ሊደፍረው አይችልም። ሀገራዊ ህልውናውንም ሆነ ሉዓላዊነቱን ሊፈታተነው ሊዳፈረው የሚችል ኃይል እንብዛም ይሆናል። ይልቁንም ለአካባቢው ደህንነትና መረጋጋት የራሱን ድርሻና አስተዋጽኦ ይኖራል። በሌሎች ሳይደፈር እርሱም ሌሎችን ሳይደፍር ግን ደግሞ ተፈርቶ ተከብሮ በሰላም የመኖር ቁመና ይኖራል። ሁለተኛ፣ በመጣኔ ሀብት ደረጃ ቢሆን ሰፊ የተፈጥሮ ሀብት ማድናት፣ የእርሻ ሰብል፣ የኢንዱስትሪ አቅርቦት የማፍራት አቅሙ የተነከረ ነው። ከውጪ ለሚገባ ተፈላጊ ዕቃ ለማስተናገድ የሚችል ሰፊ ገበያ ስለሆነ አካባቢና ቀጠናዊ ማዕከል ይሆናል። ከውጭና ለውጭ ንግዶች መገባበያ ማዕከልነቱ ትልቅ ነው። የባህል፣ የትምህርት፣ የማህበራዊና የመረጃ ልውውጥ የሚከናወንባቸው ተግባራት በቀላሉ አይገመቱም። የኢኮኖሚ ኃይል ሞተር ሆኖ አንቀሳቃሽ ጉልበቱ ጥንካሬው ብርቱ ይሆናል። ሶስተኛ፣ ሰፊ የህዝብ ቁጥርና ግዙፍ የመሬት ስፋት ያለው ሀገር በዓለም አቀፍና በአካባቢ ደረጃ የሚጫወተው የፖለቲካና የዲፕሎማሲ ሚና ተጽዕኖ ፈጣሪ ኃይል ሊያደርገው ይችላል። የሚጫወተው ሚና መስህብ መሆን ከቻለ ተፈላጊነቱ አስደማሚ ይሆናል። በተለይም ደግሞ የተፈጥሮ አቀማመጡ ስትራቴጂያዊ ከሆነ በተጠቃሚነቱ የዓለም አቀፍ ማዕከል የመሆን እድሉ ሰፊ ነው። ሰላም ለማስከበር የበኩሉን አዎንታዊ ሚና ሊጫወት ይችላል። በተቃራኒ ደግሞ በራሱ ላይ የሰላም ማጣት ትንኮሳ ከተደረገበት ሰላምን ላለማጣት ለጦርነት ተዘጋጅ የሚለውን አስተምሮ አይተነካም። ኢትዮጵያ ሀገራችን ሶስቱን መስፈርቶች የምታሟላ መሆኗን አንጠራጠርም። በመሆኑም የዜጎቿን መብትና ነጻነት አክብራ አንድነቷንና ሉዓላዊነቷን ጠብቃ በብልጽግና ጎዳና ለመጓዝ በስተቀር ሌላ አማራጭ ሆነ አቋራጭ የላትም። ዜጎቿም ይህንን መሰረታዊ ሐቅ እምነት መቀበል አለባቸው። ታላቋን ሀገራቸውን በታናናሽ ክልሎች ሸንሽነው እንደ ቀርጫ ዝጋ ከሚወዳጭቋት ይልቅ በእምነቷ አንከብክበው በመያዝ የምታበረከትላቸውን የጋራ ሀብት በጋራ ከመጠቀም የተሻለ ሌላ ምርጫ ሊኖራቸው የማይችሉ መሆናቸውን ተረድተው ለዘላቂ መፍትሄ መረባረብ አለባቸው። የ21ኛው ክፍለ ዘመን ክስተት የሚያመለክተው ይህንኑ ነው። ይህች ሀገር ልዕልናዋን ለማስከበር ልማቷንም ለማስቀጠል የዜጎቿን ኑሮ ለማሻሻል የወደፊት ብሩህ ተስፋዋን እውን ለማድረግ በዓለም አቀፍ ደረጃ የሚገባትን ቦታ ለመያዝ የምትችለው በታላቅነቷ ተከብራ ተፈርታ መኖር ስትችል ነው። ለዚህ አብነቱ ደግሞ በዲሞክራሲ ስርዓት የተገነባ ህዝባዊ መንግስት ስትመሰርት ብቻ ይሆናል። ዲሞክራሲያዊ ስርዓት መንግስት በአንድ ቀን ጀምር እውን ሊሆን አይችልም። መሰረቱ ከተጣለ ግን ያንን ስርዓተ መንግስት ማግኘት እሙን ነው። ወቅታዊ የሀገራችን ሁኔታ ዲሞክራሲያዊ ስርዓት እንዲመጣ ህዝባዊ እንቅስቃሴ በመፋፋም ላይ መገኘቱን ያመለክታል። እንቅስቃሴው አዎንታዊ ድጋፍ ያልተለየው ቢሆንም የህዝብ ሙሉ ተሳትፎ እንዲያገኝ ማረጋገጫ የሚታይበት አይደለም። ዳሩኑ በመደገፍና በንቁ ተሳታፊነት መካከል ልዩነት መኖሩ መገንዘብ ያስፈልጋል። ይህንን ተገንዝቦ ለህዝባዊ ተሳትፎ ተገቢውን አጽንኦት መስጠት አግባብነት አለው። ያለ ህዝብ ሙሉ ተሳትፎ የታሰበው ስርዓተ ዴሞክራሲ ሊሰፍን ከቶ አይችልም። ይህ ለማለት በቂ ማስረጃዎች አሉ። ሁለት ተመሳሳይ መልካም እድሎች ህዝብን አምልጠው ቀርተዋል። እነርሱም አንደኛው የካቲት 1966 ዓመተ ምህረት አብዮት ሲሆን ሁለተኛው ደግሞ የግንቦት 1983 ዓመተ ምህረት ናቸው። ሁለቱም በህዝባዊ አመጽ የተገኙ መሆናቸው ባይካድም ህዝብ በቂ ዝግጅትና ድርጅት ሳይኖረው ቀርቶ እድሉ በጸረ ህዝብ ኃይሎች ተነጠቀ። ከሞኝ በራፍ ብልጦች ወፈራቸውን ቆረጡበት። ወፈሩን መቁረጣቸው ብቻ ሳይሆን ህዝብንም ጭምር ቆርጠው ሀገርንም ቆራረጡበት። የታገለለትን ዴሞክራሲ አንድነቱን ሳይሆን የሚጠላውን የሚቃወመውን የቋንቋ የዘር ልዩነት አመጡበት። ጥላቻና ፍጅትን ክፍፍልን መለያየትን አሰፈኑበት። ህዝብ ግን አመጾ በመነሳት የሚፈልገውን የሚጠቅመውን መረጠ። ለአንድነቱም ቆርጦ ተነሳ። በአመጽ የተደገፈ ሰላማዊ ሽግግር ማድረግ እንደሚቻል በተግባር አረጋገጠ። ህዝባችን የተገኘውን ሰላማዊ ሽግግር ለውጥ ሳይደናቀፍ ግቡን እንዲመታ ይፈልጋል። ለዚህም የለውጥ ደጋፊ ብቻ ሳይሆን በሂደቱ ንቁ ተሳታፊ እንዲሆን አጥብቆም ይፈልጋል። ለውጡን እንዳይነጠቅ ተስነካክሎ እንዳይቀር ለመከላከል የሚያስችለውን ቁመና ማግኘትም ይፈልጋል። ምክንያቱም መብቱ ስለሆነ ነው። መብትን ማስከበር ደግሞ ተፈጥሯዊ ነው። መብት አስከባሪና ጀግና የሌላት ሀገር እንዳትባል ህብረተሰቡ በያለበት የራሱን የነጻነት አርበኛ ማውጣት እንጂ ያለፉትን መስዋዕታዊ ጀግኖችን እየረሳ አዲስ አርበኛ ሊያበቅል አይችልም። ጨለማን ከመርገም ሻማ እያበሩ ጽልመትን መክፈፍ ባያሌው ይጠቅማል። ላለፈው ተስካር ሙሾ መደርደር ለመጻዩ ሰርግ ድግስ አበርክቶ አያመጣም። ይህ ስለተባለ ግን ያለፉትን ሰማዕታት መርሳት ማለት አይደለም። የሰማዕታቱን ገድልና መስዋዕትነት ለፖለቲካ ስልጣን መቆናጠጫ ሆነ ለተለያዩ ዓላማዎች መምቻ ለመጠቀም መሞከር ሀገራዊ ታሪካዊ ወንጀል ነው። ይህንን ክስተት ዛሬ የመደመርን ጥሪ ምላሽ በመስጠት ላይ በሚቀለበለቡ ቡድኖች ሲንጸባረቅ እየታዘብን እንገኛለን። ለአላፊ ጠፊ ብቻ ሳይሆን ከታሪክ ዝቅተኛ ወለል በታች የሚከትና በተተኪው ትውልድ ዘንድ እንደ አሳፋሪ ምሳሌ ተቆጥሮ ሲጠቀስ የሚኖር ነው። የወደቀን አንሳ የሞተን አትርሳ ሲባል የራስንም አኩሪ ታሪክና አስደማሚ ገድል ጭምር አክብረህ እያስከበርክ ቆይ ማለትም ጭምር ነው። ገናና ታሪኩን በደም በመስዋዕትነት የጻፈው ያ ትውልድ በጊዜያዊ የፖለቲካና የምጣኔ ጥቅማ ጥቅም ሊበረዝ አይችልም። የሀገሩና የህዝብን ሁለንተናዊ ጥቅም ከማስቀደም የተለየ ፍላጎት አልነበረውም። ለሀገሩና ለህዝብ የነበረው ፍቅር በመስዋዕትነት አስመስክሯል። ኢትዮጵያ ሀገሩና ህዝቧ ጉራማይሌ መሆናቸውን አምኖ ቢቀበልም ጉራማይሌነታቸው ሀብታቸውና ጥንካሬያቸው እንጂ ለመከፋፈላቸውና ለመለያየታቸው ምክንያት አይሆንም ሲል አምሮ ታግሏል። ይህም ውድ ዋጋ አስከፍሎታል። ኢትዮጵያዊነት አልፋ ኦሜጋው ነበር። አሁንም ይህንን እምነት አንግቦ ቀጥሏል። በእምነታቸው እስከ መጨረሻው ጸንተው የሚቆዩ ብፁዓን ናቸውና ያንን የድል አክሊል ለአላፊ ጠፊ ጉዳይ አይለውጡትም። ምክንያታዊ ነጥቦችን እያነሱ መቃወም ይበሳል ፖለቲካ ነጸብራቅ እንጂ የአክራሪነትና የጽንፈኝነት ባህሪ ተደርጎ ሊተረጎም አይገባውም። ይህ ካልሆነ ማንም ቡድን ጨቋኝ ስርዓትን እንዳይቃወም የሚያደርግ አሸማቃቂ ፕሮፓጋንዳ ከመሆን አያልፍም። የቅስም ሰባሪ ፕሮፓጋንዳ ሰለባ ለማድረግ የሚደረገው ጥረት የሚጠቅመው ለወገበ ሽምልማታዎች እንጂ ማንነታቸውን በመራራት ትግል ላስመሰከሩና የተመክሮ ጸጋን ለተላበሱ ኢትዮጵያውያን ኃይል አይሰራም። ድምጻቸው ለታፈነባቸው ድምጽ ጥቃት ለሚደርስባቸው አለኝታ ለሟቾች ቤተሰቦች አጽናኝና አበረታች ጉዳት ለደረሰባቸው ወገኖች ፈጥኖ ደራሽ መሆናችንን በግብር እየገለጽን ያለውን አገዛዝ በጀርባ ሆኖ የሚያሽከረክረውን የወያኔ ዘረኛ ስርዓት ተመንግሎ እስኪፈርስ ድረስ ትግሉን መቀጠል ይመረጣል። አምባገነንን አገዛዝ አሽቀንጥሮ ለመጣል ደግሞ ሌላ አማራጭና አቋራጭ አይኖርም። የህዝብን መብቶች እየረገጡ የሚገዙ አምባገነኖች የሚመኙትን ሰላም ያገኙ አይችሉም፣ አይገባቸውም። የህሊና እረፍት ሳያገኙ እንዲሁ በስጋትና በጭንቀት ውስጥ ሆነው እንደባነኑ ይጠፋታል። እስከሚጠፉ ድረስ ግን የፖለቲካ ስልጣን የኢኮኖሚ ሀብትና በጠቅላላው የሀገሪቱን ሁለንተናዊ ህይወት በሙሉ ተቆጣጥረው ይቆያሉ። በመጨረሻ ግን በህዝብ አመጽ ሁሉንም ተነጥቀው ታሪክ ወደ ጣለባቸው አዘቅት ይወርዳሉ። የኢትዮጵያ ህዝብ አንድነት አዲስ ምዕራፍ ከፈተ። ህዝባችንም የፖለቲካ ብስለቱን ጥበቡን በተግባር አስመሰከረ። ሰላማዊ ለውጡን በሰለጠነ መንገድ አስተናገደ። ዘውጋዊ ፖለቲካን ወደ ሀገራዊ ራዕይ ለወጠው። ለሀገራችን ወጣት ትውልድ ምስጋና ይግባው። የነገዋን ሀገሩን ተረካቢው እርሱ ራሱ መሆኑ ማንም ሊጠራጠር አይችልም። ለመጪው ብሩህ ተስፋ ብርቱ ዝግጅት ማድረግ እንዳለበት ጠንቅቆ ያውቃል። ሀገሪቱ ሰፊና ሀብታም፣ ህዝቧ ታላቅ ታታሪ፣ ምድሯ ባለጸጋ፣ ታሪኳ ረጅምና ገናና እንደሆነ ጠንቅቆ ተረድቷል። ማንም ከፋፋይ ሊያታልለው አይችልም። ኢትዮጵያ ለዘላለም በአንድነቷ መኖሯን ትቀጥልበታለች፣ ታውቅበታለችም። ኢትዮጵያ ለዘላለም ትኖር።
Africa Madina Anche te caramba Hageli Adi Sadeba Maria,
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አዎ መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደ መለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ የገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመነገር በማይደፍርበት ሁኔታ ላይ የሚሆን ሲሆን፣ ያልገባቸው በቀመዝምሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስደሰት የሚደረግ እንጂ የኢትዮጵያን ህዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሀቁ ከተገለጠ አብዛኛው ህዝብ በተለይ አርሶ አደሩ ልብሱ ኮት አይደለም፣ የአማራውም ሆነ የኦሮሞው ገበሬ ገፋ ቢል ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባህላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጀ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሸንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ህዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞው፣ በጉራጌው፣ በወላይታው፣ በዶርዜ ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና። ምክንያቱም ሸማውን የሚሸምነው የጋሞ ህዝብ፣ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይህ አለባበስ ከሃይማኖት መግለጫነት አልፎ በዓለማዊው ህይወትም ውስጥ የባህላት ማድመቂያ ሆኖ በመስቀል በዓል፣ በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባህል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየተሐገዘና በሆዳም ኢትዮጵያውያን እየተደገፈ በገሃድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቶታል። በነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ ምልክት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በስውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን ምልክቱ ምክንያት እንዲጠሉት ለማድረግ እየሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠኝ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ይገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈራስ ከብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘነለት እንጂ የሚቀየሙት አይሆንም። ገና ብዙ ከሀቁ ርቆ ያለ ሰው ነውና ሁሉም ተደርድሮ በሰላም የሀገሪቱ መጻኢ ዕድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ሕዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ሕዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ሰወር ዓላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተሻክሎ እነ ጆዋርና እነ በቀለ ገርባ ጋድ ባውጡት የእብሪት ቃልና ደንፋታ ሊታወቅ ይችላል። ከህዝብ የቀላቀላቸው የአብይ መንግስትም ጋሻ ጃግሪ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ተረጥር የለው።
ያባሎች አገዛዝ ባንናምንበትም ያለውን ውጅምብር ነፍስ እንስጠው ብለን ያለው አገዛዝ ከነበረው የተለየ ነው ብለን ለመደናገር እንኳን ፈቃደኛ ሆነን ብንገኝም ያሉትን ገዢዎች ከጅብ የማያስጥሉ ያህያ ገዢዎች ብንላቸው አግባብ ያለው ይሆናል። የራያ ህዝብ ሰቆቃ የጌዲዎች ህዝብ ስቃይ፣ የአማራው ህዝብ አልቆመ ያለ እንባ፣ የቡራዩ ግፍ፣ የቤኒሻንጉል ግድያ፣ የወለጋ መከራ፣ የሻሸመኔ አውሬዎች ድርጊት፣ የጋምቤላና አፋር መከረኛና ቀጣይ ሰለባነትን በለውና ዋናው ተጠያቂ ወያኔም የመንጫው መንጋ ከሆነ ሹሞቹ ወንጀለኞች ላይ ህጋዊ እርምጃ ወስደው ህዝብን ሊታደጉ አልቻሉም ብቻ ሳይሆን የወንጀለኞች የመንጨኞች ተከላካይ ሆነው የሚያጠቁት ግን አገር ወዳዱን ኢትዮጵያዊ ወጣት መሆኑንም አይተናል። የመንጫ አገዛዝ ያህያ ባሎች ብዙዎቹ ሁኔታው ተለውጧል ይላሉ። ምን ማለት ነው? ወያኔ ወረደ? አበቃለት? ተወገደ? ኢህአዴግ ፈረሰ? ፍትህና ዴሞክራሲ ሰፈነ? ወደ ህዝባዊ መንግስት ሽግግር እውን ሆነ? ዘረኝነት አከተመ? ይህን ሁሉ አሁን ብሎ የሚመልስ በህሊናው ላይ የተኛ አልያም የወያኔ ገኛ መሆኑ ለማንም ግልጽ ነው። ለውጥ እኮ ጨቋኝ አገዛዝ ስርዓት ሲታደዝ ሲጠገን ሳይሆን ሲወገድ የሚከሰት ብቻ ነው። አዲሱ ሹም የመለስ ደብዛዛ ኮፒ ወይም ቅጂ ሆኖ ሲገኝ ማለት አይደለም። አልፎም ወያኔ ሊጠገን ሊሻሻል የሚችል አገዛዝ ሊሆን አለመቻሉ ከ28 ዓመት በኋላ የግልጽ ሊሆን የሚገባው ነው። ያለው ሁኔታ አዲስ በሉን ሹሞች የለዋጭና ልዩ ቀን አምጪ ሳይሆኑ ወያኔ ኢህአዴግን ለጠብ የተነሳውን የህዝብ ትግል ሊያደናቅፉ ሊያስቆሙ የመጡ በባዕድ ተጸንሰው የተወለዱ መሆናቸውን ያሳያል፣ ያረጋግጣል። አሌ በሚል የተነዛው ሁሉ አደናጋሪ እንቅስቃሴ በመሰረቱ ሐሰት ለመሆኑ ዛሬ ማወቅ ያቃተው ዜጋ ቁጥሩ ትንሽ ነው። የመንጋ ጩኸትና የመንጋ የከመቀጽበት ውግዘት ባሻገር ሰከን ብለው ያለውን ተጨባጭ ሁኔታ መገምገም የቻሉ ክፍሎች ሐቁን ከተረዱትና ወገን አደብ እንግዛ ካሉ ወራት አልፈዋል። ይህን ማዳመጥ አገርን ያድናል፣ አገር አያሳጣም። በምኞት ሆኖረ በተስፋ ይሞታል ይባላል። ከደመነው ወረድ ብሎ ነቅቶ ሐቁን አይንን ከፍቶ ማየትና መገምገም ግድ ነው። ቃላትን በሚሸምነው ሁሉ መደናገር የለብንም። ቃል ክብሯ ከተግባር ጋር ቅኝቷን ስታስኬድ ብቻ ነው። አለበለዚያ ቃል ክቡር ነው ይቀርና ቃል ባዶ ነው ትክክል ይሆናል። ህዝባዊ ጥያቄዎች ምላሽ አላገኙም። የጊዜ ጉዳይ ሳይሆን ምላሽ የመስጠቱን ፍላጎት በቅንጣትም እየታየ አይደለም። ደለላው ደርሷል፣ ደላላዎችም ተሰባስበዋል። የጨረባ ተስካር አይነት ሁኔታም አለሁ እያለን ነው። አበቃለት የተባለው ወያኔ ቡራዩ ብቻ ሳይሆን በመላው አገር አለሁ አልሄድኩም እያለን ነው። ወያኔ ወደ መቀሌ አልሸሸም። አሁንም ዋና ባለስልጣን ሆኖ ሹሙ አደስኩት ያለው ኢህአዴግም እምብርት ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። ወያኔ ኢህአዴግ፣ ኢህአዴግ ወያኔ። ቢከፍቱት ያው ተልባ። ህዝብ የታገለው የገለማውን አገዛዝ ለመጣል እንጂ ለማደስ እንዳልሆነ ግልጽ ነው። ህዝባዊ ተቃዋሚ ነን ያሉትንም እውቅና ከነአርማቸው ሲሰጥ ለማየት አልበቃንም። ሁሉም በህዝብ ለመነገድ መነሳቱን ራሱን የህዝብ ተወካይ ብሎ ለመሰየም መኮፈሱን መታዘብ ግን ሳንወድ እጣ ክፍላችን ሆኗል። አዲሶቹ ሹሞች ኢትዮጵያ ኢትዮጵያ ቢሉም በተጨባጭ ግን በገቢር ግን የጠባብ ጽንፈኞች አጋር መሆናቸውን በተከታታይ አሳይተዋል። የወያኔ ዘረኝነት ሾህ አልተነቀለም። ሌላ ዘረኝነት ሊተካው ሲፍጨረጨር ማየታችን ደግሞ የማይካድ ከመሆኑ ሌላ ሹሞቹ የዚህ ተወካይና አጃቢ መሆናቸውን ሊደብቁን አልቻሉም። ያህያ ባልሆነው ስለተገኙም ጠባቦቹ ሲደፍሯቸውና በንቀት እስኪሞክርን ሲሏቸውም ምንም ለማድረግ አለመቻላቸው ግልጽ ሆኗል። ከሻቢያ ጋር በነ ሳውዲ እና አሜሪካ ግፊት የተደረገውም ስምምነት ሀገርን የመግለብ ሂደት ለነሱ ጠቀመ እንጂ ኢትዮጵያን እየጎዳ እንዳለ ዛሬም ገሃድ ሆኗል። ጤፋችን፣ ንብረታችን፣ ምርታችን እየተጓዘ ነው። ናቅፋ ከብር ተወደደም ተብሎ በጠራራ ፀሐይ ዝርፊያው ተጧጡፏል። በሁሉም መስቅ ኤሎሄ ነው። ከማዕቱ ግን ሊያድነን የሚችለው ትግላችን ብቻ መሆኑም ግልጽ ሆኖ ያለ ሀቅ ነው። መፍረድ ማማረር ይቻላል። መሰረታዊ ጉዳይ ግን መወናበዳችን፣ ትግላችን መሰናከሉ ሀቅ መሆኑ ነው። ወያኔን ሊጠል የነበረው የህብረት ትግላችን አስቸጋሪ ጋሬጣ ተጥሎበታል። አዲስ ሹም ተብየው ከነቡድኑ ነው ይህ ጋሬጣ። የዚሹም ዋና ዋና ደጋፊዎች አማካሪዎች ረጂዎች ከኢትዮጵያ ህዝብ ጋራ የሚፈረጁ አይደሉም። ይህን ማየትና ማወቅ ሁኔታውን ግልጽ ያደርጋል። ከነገ እይታ ባሻገር ከጫጫታው በስተጀርባ ምን እንዳለ ምንም እንደተሸረበ በሪሆይ በሪሆይ ሳሩና ይህና ገደሉን ሳታይ ሊባልብን መፍቀድ አይቻልም። ለዚህ አይነት ስህተትና ፈለባነት ራሳችንን አሳልፈን ልንሰጥ አገር አድን ትግሉ አይፈቅደልንም። የተደናቀፈውን ትግል ለማስቀጠል ነቅተን ተባብረን እንታገላለን ካልን በቁጥር ስሌት ተሰናክለን መከራችንን አስቀጣዮች ነፃ አውጪና ለውጥ አራማጅ በሚል ተቀብለን እናወድሰን ለሺ ጊዜ የማይታዘንልን ሰለባ መሆን የሚጠበቅበት ሊሆን አይገባም። ተላላነትና ጅልነትም እኮ ለከረስ ግድብ ማብቂያ ሊኖረው ይገባልናም ነው። ጥያቄው ተሰዎቹ ቅንነትና የልባቸው ፍላጎት አይደለም። ይህም ራሱን በሚመለከት ጥርጣሬ መኖሩ ተገቢ ነው። አየንዴ፣ ሳንካራ፣ ሉሙምባ፣ ገርማሜንዋይ፣ ንክሩማ፣ ሻለቃ ሞገዝ ወዘተ ብዙዎች ቀና መንፈስ ይዘው ለለውጥ የተሰለፉ ለሞት ተዳርገዋል። ቀና ፍላጎት መኖሩ አይደለም ዋናው ጉዳይ። በዚያው ልክ ጽናት ጠላትን ድባቅ ለመምታት ቁርጠኝነቱና ዝግጅቱ መኖር ይገባዋል። ጠላትን ማወቅና ሊያደርስ የሚችለውንም ጉዳት በሚዛን አይቶ ማርከሻውን ማዘጋጀት ያሻል ማለት ነው። ይህ ደግሞ ሁሉን ዜጋ የሚመለከት አገራር ግን ግዳጅ ነው። ለድርጅት ወይም ድርጅቶች ቀጣይ ትውልድ የሚለጋ ሀቄት ወይም አሳልፎ የሚሰጥ ኃላፊነት አይደለም። ትግልን ከግብ ለማድረስም ከሁሉም በላይ መደራጀት ወሳኝ ነው። ህዝብ እንዳይደራጅ ገዢዎች የሚያግዱት አለምክንያት አይደለም። የተደራጀ ህዝብ ከብረት የጠነከረና ስልትና ዘዴን የተከተለ ቀጣይ ትግል ሊያደርግ ስለሚችል ነው። የተደራጀውና ለረጅም ዓመታት ትግል የቀጠለውን ከህዝብ ማራቅ ነው የተባለውም በዚሁ ነው። ድርጅት አያስፈልግም ባይ አድርባይ ምሁራን ፈልተው እንደነበርም የምንረሳው አይደለም። ትግል ግን በተደራጀ መልኩ ካልተያዘ ድል ሊቀዳጅ አይችልም። የህዝብን ደም ወላጮች ይሰርቁታል። ይህን ለማስረገጥ ደግሞ ግብጽ፣ ቱኒዚያ ወዘተ ማለት አያሻም። የእኛኑ ተመክሮም መገምገም ይበቃል። ብዙ መስዋዕትነት የተከፈለበት ትግል ተደናቅፎና ተዘባርቆ ወያኔ ኢህአዴግ አፈር ልሶ የሚነሳበት ሁኔታ ተፈጥሮ ይገኛል ብንል ተገቢ ነው። የዛሬው ግብግብና መብረድ የሌለበትም ትግል ዋናው ይዘቱ ሰው በላ ዘረኛን አገዛዝ ለማስቀጠል የተሰለፉ በአንድ ወገንና በሰፊው ጸረ ወያኔ ህዝብ መካከል ያለው መሠረታዊና የማይታረቅ ቅራኔ ውጤት ነው። ይህን ቅራኔ የሚክዱና ፍቅር ሰፍኗል በሚል መነሁለሉን የመረጡ ኢትዮጵያን ያሳጡናል ወይም በመላ አገራችን ቡራዩ ጌዲዮን ይደግሙብናል፣ ያስፈጁናል። ከውጭ የመጡት አተራምሰውና ግጠውን ወደ መጡበት ሊመለሱ ያቀዱ ናቸውና መሄጃ የሌለው ኢትዮጵያ ህዝብ ግን በቸልታ ወይም በመንዘላዘል አገሩን ሊቀማ መፍቀድ የሚቻለው አይደለም። ከታሪካችን ለመማር መጣር አለብን። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ድል ለኢትዮጵያዊነት፣ ወንጀለኞች ለፍርድ፣ ፍትህ ለፖለቲካ እስረኞች።
ዘረኞች ቆ ማይልም ታውቃለህ ደንታ